የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም መሰናዶ ጀመረ። በአበርገሌ የጭላ ወረዳ ሰዎች በረሃብ እንደሞቱ የገለጸው አስተዳደሩ ረጂዎችን ተማጸነ።
እስካሁን ሞትም አስከትለዋል። የ46 ህይወትም አልፏል። በዚህ አዲስ አመቱ ማለት ነው። በአጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድኃኒት እጥረትም በረሃብ በምግብ እጥረትም ወደ 210 በላይ ህይወት አልፏል።
የሰማችኋቸው የወረዳው አስተዳደር አቶ ሀጎስ አደራ ናቸው። በሌላ ዜና ደግሞ በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ውስጥ ሰዎች በረሃብ እንደሞቱ ተገለጸ።
ሰው ጠግቦ ይደር ሳይሆን እያለ ነው በልብ እስኪ ቀምሶ ይደር ህይወት ማዳን ምን አለ እንዲሁ መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ቢያግዙን ይህን ሁሉ ጉዳት ይህ ሁሉ ህዝብ እንዴት በረሃብ ይሞትብናል?
እኚህኛው ደግሞ የተፈናቃዮቹ አስተባባሪ ነኝ የሚሉት አቶ መሐመድ ሐሰን ናቸው። ዝርዝር ዘገባዎቹ ከምሽቱ ከዜናው በኋላ የሚቀርቡ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያከናውንልናል። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃችን ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታመሹ ዘንድ አክብሮት እንጋብዛለን። ወደ ዜናችን ከማለፋችን በፊት ስርጭቶቻችን የሚተላለፉባቸውን ሞገዶችን አስተዋውቃችሁ፣ ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ስርጭቶቻችን በቀጥታ ይተላለፋሉ። ዛሬ እንድትከታተሉን እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገር።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ዩናይት ስቴትስና አጋሮቿ የሐማስን የገንዘብ ምንጭ ለማድረግ ግብረ ኃይል አቋቋሙ። ብሊንከን እና የኖርዌዩ የውጭ ጉዳይ ሚኒስትር ተነጋገሩ። በሶማሊያ በጎርፍ በተጠለቀለቀችው ዶሎ በሽታ መቀስቀሱ ተገለጠ። የሚሉት ይገኙባቸዋል። ዩናይት ስቴትስና አጋሮቿ የሐማስን የገንዘብ ምንጭ ለማድረግ ግብረ ኃይል አቋቁመዋል። ሐማስ ባለፈው መስከረም በእስራኤል የፈጸመውን ጥቃት ተከትሎ ዩናይት ስቴትስና ሌሎች በርካታ አጋሮቿ ቡድኑ ከተለያዩ ምንጮች የሚያገኘውን ገንዘብ ለማገድና የያዟቸውን የጸረ ሽብር ጥረቶች ለማጠናከር ዓለም አቀፍ ግብረ ኃይል ማቋቋማቸውን ዋሽንግተን በትላንትናው ዕለት ይፋ አድርጋለች። ግብረ ኃይሉ ለሽብር ጥቃት ከሚደረጉ እንቅስቃሴዎችና እንዲሁም ከጉዳዩ ጋር የተዛመዱ የፋይናንስ መረጃዎችን ልውውጥ ለማጎልበት ሌሎች ተጨማሪ የትብብር ስራዎችን መስራት የሚያስችሉ ልምዶችና እድሎች ዙሪያ እንደሚነጋገር የዩናይት ስቴትስ ግምጃ ቤት በመግለጫው አመልክቷል። መግለጫው አክሎም ግብረ ኃይሉ የተባለውን ስጋት ለመቅረፍ የፋይናንስና የደህንነት ክትትል በሚያደርጉ ክፍሎች በመንግስት ተቋማትና በግሉ ዘርፍ መካከል ያሉትን ግንኙነቶች ያጠናክራል ብለዋል። ግብረ ኃይሉ ከአውስትራሊያ፣ ከካናዳ፣ ኢስቶኒያ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሊክሽትንስታይ፣ ሉክዘምበርግ፣ ኔዘርላንድስና ኒውዚላንድ እንዲሁም ስዊዘርላንድ፣ ብሪታንያና ዩናይት ስቴትስ ከሌሎች ክፍሎች የተውጣጡ የፋይናንስ መረጃ አካላትን ጨምሮ ያቀፈ መሆኑ ተመልክተዋል። ሐማስ ባለፈው መስከረም 26 2016 ዓ.ም ባደረሰው ጥቃት 1200 ሰዎች መገደላቸውን ተከትሎ ዩናይት ስቴትስ እና ብሪታንያ ከሌሎች አጋሮቻቸው ጋር በዋሽንግተንና በሌሎች መንግስታት በአሸባሪነት የተፈረጀውን ቡድን የሚያገኘው የገንዘብ ምንጭ እንዲደርቅ ሲሉ መንገድ ሲያፈላልጉ መቆየታቸው የሚታወቅ ነው። ብሊንከንና የኖርዌይ የውጭ ጉዳይ ሚኒስትር ተነጋገሩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኖርዌይ የውጭ ጉዳይ ሚኒስትር ኤስፐን ባርት አይደ ዛሬ ብራስልስ ላይ ኔቶ ዋና መስሪያ ቤት ውስጥ ነው ተገናኝተው የተወያዩት። ዛሬ ማክሰኞ በዩክሬን ጉዳይ ላይ ላተኮረው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ብራስልስ የሚገኙት ብሊንከን በነገ ዕለት ወደ ሰሜን መቄዶንያ ስኮፒያ አቅንተው በአውሮፓ የሰላምና የደህንነት ድርጅት ጉባኤ ላይ ይሳተፋሉ። ብሊንከን በሳምንቱ መገባደጃም ዩናይትድ ስቴትስ በጋዛ የተደረሰው ጊዜያዊ የተኩስ አቁም ስምምነት የሚራዘምበትንና ተጨማሪ ታጋቾች የሚለቀቁበትን መንገድ ለማፈላለግ ተስፋ ለጣለችበት ውጥኗ ወደ መካከለኛው ምስራቅ እንደሚመለሱ የውጭ ጉዳይ ሚኒስቴር አስታውቋል። ብሊንከን የእስራኤልና የሐማስ ጦርነት ከጀመረ ወዲህ ወደ አካባቢው ሲጓዙም ያሁኑ ሶስተኛቸው ይሆናል። እስራኤል በመስከረም 26ቱ ጥቃት ወቅት በሐማስ ተጠልፈው የተወሰዱ ታጋቾች የሚለቀቁበት ሁኔታ እንዲፈጠር ስትል ወታደራዊ እንቅስቃሴዋን ለመግታት መስማማቷ የሚታወቅ ነው። ትላንት ከማብቃቱ በፊት ለተጨማሪ ሁለት ቀናት የተራዘመው ስምምነት እንደገና ካልተራዘመ በቀር ብሊንከን እስራኤል በሚገቡበት ወቅት ተፈጻሚነት ጊዜው የሚያበቃ ነው። የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ትላንት ሰኞ በሰጡት አስተያየት አገራቸው የጊዜያዊ ተኩስ አቁም ስምምነቱ ጸንቶ የሚቆይበት ጊዜ ተራዝሞ የማየት ተስፋ ማሳደሯን፣ ይሁንና ይህም የሐማስ ታጋቾችን መልቀቁን በሚቀጥልበት ሁኔታ እንደሚወሰን ተናግረዋል። አድማጭ ተመልካቾቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሶማሊያ በጎርፍ በተጥለቀለቀችው ዶሎ በሽታ መቀስቀሱ ተገለጠ። ደቡብ ምዕራብ ሶማሊያዋን የዶሎ ወረዳ ያጥለቀለቀው ጎርፍ መቀነስ ቢጀምርም መኖሪያ ቤቶቻቸው በጎርፍ የታጠቡባቸውና መተዳደሪያቸውን በዚሁ አደጋ ያጡ ቤተሰቦች አሁንም ለሞት ሊዳረጉ የሚችሉበት በሽታ እንደተጋረጠባቸው ተዘግቧል። የሶስት ልጆች እናት የሆነችው የ34 ዓመቷ ሹክሪ አብዲ ኡስማን በከተማዋ በርካታ አካባቢዎች የደረሱ የጎርፍ መጥለቅለቅ ተከትሎ ቤታቸውን ጥለው ለመሰደድ የተገደዱትን ቁጥራቸው 700 የሚደርሱ ቤተሰቦች ከተጠለሉባት እዚያው ዶሎ ካለች ካምፕ ውስጥ ትገኛለች። ይህን መሰል ውድመት ያስከተለ ጎርፍ በእድሜ አይቼ አላውቅም። ጎርፉ መድረሱን በተረዳንበት ወቅት ንብረታችንን ለመሰብሰብ ጊዜ አልነበረንም። መኖሪያ ቤታችንን ጥለን የወጣ ነው እኩለ ሌሊት ላይ ሲሆን መያዝ የቻልነውም ልጆቻችንን ብቻ ነበር ስትል ሹክሪ ስለ ሁኔታው ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግራለች። አሁን ደግሞ በመጠለያ ካምፕ ውስጥ የተቀሰቀሰ በሽታ የቤተሰቧን ደህንነት አደጋ ላይ መጣሉንም አመልክታለች። መጸዳጃ ቤቶች ወድመዋል። ሌላው ቀርቶ የቧንቧ ውሃ ሳይቀር ከጎርፉና ከቆሻሻ መረጃ ከሚመጣው የተበከለ ፈሳሽ ጋር ተቀላቅሏል ያለችው ሹክሪ አያይዛም በካምፑ ያለው ሁኔታ እጅግ የበረታ ነው። ሴት ልጄ በጠና ታማለች። ለወባና ለተስቦ በሽታዎችም ሳትጋለጽ አትቀርም ስትል አስረድታለች። የተባበሩት መንግስታት ድርጅት በክፍለ ዘመን አንዴ የሚታይ ያለው ይህ የጎርፍ አደጋ በመላው አገሪቱ ለ100 ያህል ሰዎች ሕይወት መጥፋትና ለ700 ሺህ ሰዎች ቤት አልባነት ምክንያት መሆኑም ተከትሎ የሶማሊያ መንግስት የአስቸኳይ ጊዜ አዋጅ አውጇል። በደቡብ አፍሪቃ በአንድ የፕላቲኒየም ማዕድን ማውጫ አንድ ህንጻ አሳንስር ከ200 ሜትር ከፍታ ላይ ተከስክሶ ለ11 ሰዎች ሞትና 75 ሰዎች የመቁሰል አደጋ ምክንያት ሆነዋል። በሰሜናዊ የሩትስበርግ ከተማ በሚገኘው የማዕድን ማውጫ የሰራተኞች ፈረቃ ሲጠናቀቅ ሰኞ አመሻሽ ላይ ነው ጉዳቱ የደረሰባቸው ሰራተኞች ወደ ሆስፒታል ተወስደው በመረዳት ላይ ናቸው። ደቡብ አፍሪካ በዓለም ትልቋ የፕላቲኒየም ምርት አምራች ናት። በመጨረሻም ኬንያ የመንግስት ኩባንያዎችን ወደ ግል የማዛወር እንቅስቃሴ ልትጀምር ነው። ኬንያ በመንግስት ይዞታ ስር የሚገኙ ኩባንያዎች ወደ ግል ለማዛወር የያዘችውን ውጥን መንግስታዊውን የነዳጅ አስተላላፊ ኩባንያ ጨምሮ የ11 ድርጅቶችን ድርሻ ለሽያጭ በማቅረብ እንደምትጀምር የአገሪቱ የገንዘብ ሚኒስቴር በትላንትናው ዕለት ይፋ አድርጓል። 11ዱ ድርጅቶች አገሪቱ ያለባትን የዕዳ ክፍያ ወጪ በእጅጉ በናረበት በአሁኑ ወቅት የመንግስቱን ገቢ ከፍ ለማድረግ በታለመ እቅድ ወደ ግል ከሚዛወሩት ከ35 በላይ የሚሆኑ በመንግስት ይዞታ ስር ከሚገኙ ኩባንያዎች ውስጥ መሆናቸው ታውቋል። ሙሉ በሙሉ በመንግስት ባለቤትነት ከተያዘው የኬንያዊ ነዳጅ አስተላላፊ ኩባንያ በስተቀር ባለሀብቶች በናይሮቢው የዋና ዋና የስብሰባ ማዕከላት በአንድ ውስጥ በሚካሄደው በዚህ ጨረታ በመሳተፍ የመማሪያ መጽሐፍት አሳታሚ ድርጅት፣ የግብርና ንግድ ድርጅቶችንና እንዲሁም የኢንዱስትሪ ኩባንያዎችን ድርሻ መግዛት እንደሚችሉ ሚኒስትሩ አስታውቋል። ትርፋማ የሆነው የነዳጅ አስተላላፊ ኩባንያ ግን ብቸኛው የነዳጅ ዘይትና ሌሎች የነዳጅ ዘይት ምርቶች አጓጓዥ መሆኑን በላከው ማሳሰቢያ የገለጸው የሚኒስቴር መስሪያ ቤቱ የአገሪቱ ህገ መንግስት በሚያዘው መሰረት እስከፊታችን ታህሳስ 1 2016 ድረስ ባለው ጊዜ ህብረተሰቡ በእቅዱ ላይ ያለውን አስተያየት እንዲያቀርብ ጋብዟል። የመንግስት ይዞታ የሆኑ የንግድ ተቋማትን ወደ ግል የማዛወርና መልሶ የማዋቀር ስራ የመንግስትን በጀት ለማጠናከርና የኢኮኖሚ ልማት ማበረታቻዎችን በመፍጠር ላይ ያተኮረ ነው ሲል የኬንያው የገንዘብ ሚኒስቴር መስሪያ ቤት ማሳሰቢያ አክሎ አመልክቷል። ምስራቅ አፍሪካዊቱ ሀገር ከአሁን ቀደም ለመጨረሻ ጊዜ በመንግስት ይዞታ ስር የሚገኝ ኩባንያ ወደ ግል የማዛወር እርምጃ የወሰደችው እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም በቴሌኮሙኒኬሽን ዘርፍ የተሰማራው የሳፍሪኮም ኩባንያ 25% የመነሻ ድርሻ ለጨረታ በቀረበበት ወቅት ነው። መንግስት ቢሮክራሲያዊ መሰናክሎችን ለማስወገድ የመንግስት ኩባንያዎችን ወደ ግል ይዞታ የሚዛወሩበትን መንገድ በሚደነግገው ህግ ላይ ባለፈው ወር ማሻሻያ ማድረጉን የአገሪቱ ፕሬዚዳንት ባለፈው ሳምንት ይፋ አድርገዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ ለተሰባሰቡ ዜናዎች አሉላ ከበደን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። በሬዲዮ ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም ደግሞ በ57 ዲግሪ ዌስት ቨርቹዋል ቻናል ላይ የምንገኝ ይሆናል። እዛ ላይ እንድትከታተሉን እንጋብዛለን። ኤደን ገረመው የምሽቱን መሰናዶ በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በማከናወን እንዲሁም ደግሞ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ወደ ለምሽቱ ወደ ያዝ ነው አብይ ርዕስ ከመሻገራችን በፊት በየዓመቱ በርካታ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ለመማር ይመርጣሉ። ለምን?
እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን ላይ ራሱ እስከዛሬ ድረስ ኮምፒተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ።
የሰማችሁት እንግዲህ በኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው ወጣት በረከት አዳሙ ነው። ኢትዮጵያውያን ለምን በአሜሪካ ትምህርት ተቋማት መማር ይመርጣሉ የሚለው ዘገባችን በምሽቱ ሁለተኛው አጋማሽ ላይ የምንመለስበት ነው የሚሆነው። እስከዛው ድረስ አብራችሁን ትቆዩ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በትግራይ ክልል ማዕከላዊ ዞን አበርገሌ የጭላ ወረዳ ባለፉት 2 ወራት ከመንፈቅ ውስጥ 46 ሰዎች በረሃብ እንደሞቱ የወረዳው አስተዳደር ገለጸ። ወረዳው ከአሁን በፊት ከፍተኛ ጦርነት እንደተካሄደበት ያወሱት አስተዳዳሪው አቶ ሀጎስ ሀደራ ባለፈው ክረምት በቂ ዝናብ ባለማግኘቱ ረሃቡ እንደተከሰተ ለአሜሪካ ድምጽ አስረድተዋል። የረሃብ ተጎጂዎችን ለማገዝ በወረዳው የተሰማሩ በጎ ፈቃደኞች መኖራቸውን አስተዳዳሪው ጠቁመው የማትረፊያ ጊዜ አሁን ነው ሲሉ ረጂ አካላትን ተማጽነዋል። በክልሉ የሚንቀሳቀሰው ውድብ ነጻነት ትግራይ የፖለቲካ ፓርቲ በበኩሉ በክልሉ ያጋጠመውን ረሃብ ትኩረት ተነፍጎታል ሲል ወቅሷል። ሙልጌታ አጽብሃ ዘገባለሁ።
በትግራይ ክልል ማዕከላዊ ዞን አበርገለ የጭላ ወረዳ ከሚኖረው 115,000 ህዝብ ውስጥ 95,000 የሚደርሰው ነዋሪ አስቸኳይ የእርዳታ ምግብ ፈላጊ እንደሆነ የወረዳው አስተዳደር አስታውቋል። በወረዳው ከፍተኛ የምግብ እጥረት እንዳጋጠመ ለአሜሪካ ድምጽ የተናገሩት አስተዳዳሪው አቶ ሀጎስ ሀደራም የ2016 ዓ.ም ከባተ ወዲህ የ46 ሰዎች ህይወት እንዳለፈ ገልጸው ወቅታዊና መሰረታዊ ያሏቸውን ምክንያቶች አብራርተዋል።
ዋናው ምክንያት ከጦርነቱ የተያያዘ ነው። የዝናብ እጥረትና የሰብአዊ አንዳንድ አቅርቦት፣ የመዳበሪያ ምርት ዘር፣ እንደዚህ ሌሎች አስፈላጊ የሆኑ ቴክኖሎጂዎች አቅርቦት እጥረት ይፈጠራል። በዚህ ድርቅ የተከሰተው በዚህ ድርቅ ምክንያት ደግሞ ይህን አካባቢ ተጎድተዋል፣ ህዝቡም ተጎድተዋል። እስካሁን ሞትም አስከትለዋል። የ46 ህይወትም አልፈዋል። በዚህ አዲስ አመቱ ማለት ነው። በአጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድኃኒት እጥረትም በረሃብ በምግብ እጥረትም ወደ 210 በላይ ህይወት አልፏል።
ለወረዳው ህዝብ ይርዳታ ህል የደረሰው ከ10 ወራት በፊት እንደነበር ያውሱት አቶ ሀጉስ በአሁን ወቅት ረሃቡ እንደተባባሰ ገልጸዋል። መንግስታዊና መንግስታዊ ያልሆኑ አካላት እንዲሁም ግለሰብ በጎ አድራጊዎች የድጋፍ እጃቸው እንዲዘረጉ ተማጽነዋል።
ወጭም ወስን ያለው ሁሉም ወገን መድረስ አለበት፣ ቶሎ ብሎ ለዚህ ህዝብ መድረስ አለበት። አደጋ ላይ ነው ያለው መንግስቱም ይሁን መንግስት ያልሆኑ ድርጅቶች፣ ግለሰቦች ሁሉም መረባረብ አለበት። ያለችው ይዞ ወደ ህዝቡ ቀሮ መደገፍ አለበት። ጊዜው አሁን ነው።
ባላቸው አቅም የረሃብ ተረጂዎቹን ለማገዝ በአሁኑ ወቅት እየተረባረቡ ያሉ በጎ ፈቃደኞች በወረዳው እንዳሉ የጠቆሙት አስተዳዳሪው የማትረፊያ ጊዜው አሁን ነው ሲሉ ለሀገር ውስጥና ለውጭ ሀገር ረጂ አካላት ጥሪ አቅርበዋል። ወረዳውን ለማገዝ እየተንቀሳቀሱ ካሉ በጎ ፈቃደኞች መካከል ብርክቲ ኃይለ አንዷ ናት። ጦርነቱ ቢቆምም ህዝባችን በድምጽ አልባ መሳሪያ እየተገደለ ነው ስትል የረሃቡን አስከፊነት የምትገልጸው ብርክቲ ከጓደኞቿ ጋር በወጠኑት የርዳታ ማሰባሰቢያ መርሃ ግብር በሶስት ቀናት ውስጥ ብቻ ከአምስት ሚሊዮን ብር በላይ ለማግኘት እንደቻሉ ትናገራለች።
ይህንን እንቅስቃሴ የጀመርነው ያው ህዝባችንን በተወሰነ መልኩ እንኳን እናድን ብለን ነው። በእኛ አቅም የሚድን አይነት ችግር አይደለም ያለው። እርዳታ ድርጅቶች ቆም ብለው ማሰብ መቻል አለባቸው። ዓለም እኛን መስማት መቻል አለባት። እስካሁን ድምጻችን አልተሰማም። ጦርነት ቆሟል፣ ግን ደግሞ ድምጽ አልባ በሆነ መሳሪያ ህዝባችን እያለቀ ነው። እርዳታ ድርጅቶች እርዳታቸውን ማስገባት አለባቸው። የእኛም መንግስት ቢሆን ተጽዕኖ ማድረግ መቻል አለበት።
በክልሉ የሚንቀሳቀሰው ውድብ ናጽነት ትግራይ የፖለቲካ ፓርቲ በበኩሉ ክልሉን ያጋጠመው አስከፊ ረሃብ ትኩረት አልተሰጠውም ሲል ወቅሶ ሰዎችና እንስሳት ለህልፈተ ህይወት እየተዳረጉ እንደሆነ ገልጿል። የፓርቲው ሊቀመንበር ዶክተር ደጀን መዝገበም
አብ አበር ገለ ዘሎ ጉዳይ ርኢና የለና ማለት ሰብ ይረግፈሎ እንስሳት ይረግፈሎ
በአበርገለ የተከሰተው ረሃብ ከፍተኛ እንደሆነ አይተናል። ሰውም እንስሳትም እየረገፉ ናቸው። በጣም አሳሳቢ ለሆነው የህዝቡ የምግብ ዋስትና አስቸኳይ እርምጃ መውሰድ ካልቻልን አደጋ ላይ ነን። ከአሁን በፊት በአስቸጋሪ የድንኳን ቤቶች ስለሚኖረው የተፈናቃይ ህዝባችን ጉዳይ እንጮህ ነበር። አሁን ግን ነዋሪውም ማህበረሰብ ተጨምሮበት ሁኔታው የባሰ ሆኗል። የትግራይ ህዝብ ያላስተዋሽ ነው የቀረው።
እንደ ክልል ቀጣይ የምግብ ዋስትና ለማረጋገጥ ከማንኛውም አካል ነጻ የሆነ ዓለም አቀፍ ተቋም ሊቋቋም እንደሚገባ ዶክተር ደጀን አመልክተዋል። የክልሉ ጊዜያዊ አስተዳደር ካቢኔ ባለፈው ሳምንት እሁድ ህዳር 16 ቀን 2016 ዓ.ም ባካሄደው ስብሰባ በማዕከላዊ ምስራቃዊ፣ ደቡባዊና ደቡብ ምስራቃዊ ዞኖች ድርቅ ባስከተለው ረሃብ ሰዎች እየሞቱ ያሉበትን ሁኔታ እንደተወያየበት ገልጾ ተጎጂዎቹን ለማገዝ 50 ሚሊዮን ብር እንደመደበ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች 55ቱ በረሃብ እንደሞቱ ተገለጸ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሙ ወረዳ ባለፈው ዓመት ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከሚገኙ ተፈናቃዮች ውስጥ ሁለቱ በረሃብ ሕይወታቸው እንዳለፈ የተፈናቃዮቹ አስተባባሪ ገለጹ። ባለፉት ሁለት ሳምንታት የሁለት ህጻናት ህይወት እንዳለፈ ያስታወቁት የተፈናቃዮቹ አስተባባሪ አቶ መሐመድ ሐሰን ይህም በአንድ ዓመት ውስጥ በረሃብ ህይወታቸው ያለፉ ህጻናትና አዛውንቶች አሃዝ 55 እንዳደረሰው ገልጸዋል። ተፈናቃዮቹ ከ2400 በላይ ብዛት እንዳላቸውና ባለፈው ዓመት ለአንድ ጊዜ ከተሰጣቸው የ15 ኪሎ ግራም ፉርኖ ዱቄት እርዳታ ውጪ ያገኙት ነገር እንደሌለ አክለው የተናገሩት አስተባባሪው መንግስት በአስቸኳይ እንዲደርስላቸውም ጥሪ አቅርበዋል። የተጠቀሰውን የሟቾቹን አሃዝ በሪፖርት እንደሚያውቀው ያረጋገጠው የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤትም ለክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ጉዳዩን ማሳወቁን ገልጿል። ኮሚሽኑ በበኩሉ የተፈናቃዮቹ ቅሬታ ትክክለኛ እንደሆነ አምኖ በቅርቡ የዕለት ምግብ ለመላክ ማቀዱንም አመላክቷል። አስቴር ምስጋናው ዝርዝር ዘገባ አላት።
ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሙ ወረዳ በ2015 ዓመተ ምህረት በነበረው ማንነት ተኮር ግጭት የተነሳ ቤት ንብረታቸውን ጥለው ወደ አማራ ክልል እንደመጡ የሚያወሱት አቶ መሐመድ ሐሰን አሁን በሚገኙበት በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ እርሳቸውን ጨምሮ በግለሰብ ፍርስራሽ ቤቶችና ጅምር ፎቆች ስር ተጠልለው የሚኖሩ ተፈናቃዮች ቁጥር ከ2400 በላይ እንደሆነ ዛሬ ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ አስተባባሪ ነኝ የሚሉት አቶ መሐመድ በአንድ አመት የከተማው ቆይታቸው ለአንድ ጊዜ ብቻ ካገኙት የርዳታ ህል በቀር ትኩረት ተነፍጓቸው እንደቆዩ አመልክተዋል።
ካለፈው ሳምንት ማለት ሁለት ጻኖች ሙተዋል። ይበራ ምክንያት እኛ እስከ ዞን ድረስ እስከ ክልል ድረስ ወስደን ደብዳቤ አስገብተናል። ዞኑም ራሱ ፈርሞ በማተም አስደግፎ የሞቱትን ሰዎች ዝርዝር እንኳን በዛ አልተጠቀሱም። ግን እንደሞቱ ግን ሪፖርት አድርገናል። ህፃን 34 ትላልቅ ሰዎች አዛውንቶች ደግሞ 21 በአጠቃላይ 55 ሰው እንደሞተብን ሪፖርት አድርገናል። በራብ ምክንያት ማለት ነው። አሁን እኛ ቢያንስ ሰው ጠግቦ ይደርስ አይሆን እያልን ያለ ነው። በልት እስኪ ቀምሶ ይደርስ ህይወት ማዳን ምን አለ እንደው መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ቢያግዙን ይህን ሁሉ ጉዳት ይህን ሁሉ ህዝብ እንዴት በራብ ይሞትብናል?
ከተፈናቃዮቹ መካከል አንዷ ወይዘሮ ተኳዳሙ ዘይን የ60 ዓመት አዛውንትና የ6 ልጆች እናት እንደሆኑ ይናገራሉ። ሰሞኑን የወለደችው የ16 ዓመት ሴት ልጃቸው የሚላስ የሚቀመስ በሌለበት ባዶ ቤት እንደምትገኝ ነግረውናል።
መጫትም ወልዳ ራብ እየሞተኝ ተኝታ 15 ቀን ልጅ ወልዳ ቁጭ ብለናል። ራብ እየሞተኝ ይኸው የምትበላ የለም ምን የለ ባዶ ቤት እየቁጭ ብያለሁ። ራብ እየሞተኝ ትይት ተሰቃየን አለዩ ያው ተቸግረን ያለ ነው። ዝም ብለን ወዲያ ወዲህ ነው። ያው ዝም ብለን ያው ሻግኒ ነው ችግር ይዞናል። በጣም ተሰቃይተናል።
የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ተወካይ ባለሙያ አቶ የሱፍ ሁሴን ተፈናቃዮቹ ወደ ቻግኒ ከተማ ከመጡ አንድ ዓመት ቢያስቆጥሩም እርዳታ እያገኙ እንዳልሆነ አረጋግጠዋል። አቶ የሱፍ ከተፈናቃዮቹ የሞትና የጉዳት ሪፖርት እንደደረሳቸውና ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ማሳወቃቸውን አያይዘው ገልጸዋል።
በባለፈው ዓመት ግንቦት ላይ አካባቢ የመጣ ነው እንግዲህ ይሄ እርዳታ ተሰጣቸው ቆመ። እስካሁን ምንም ነገር መብላት አልቻሉም እነሱ። በዚህ ጋር ተያይዞ በረሃብ ኦልሞስት አሁን ላይ ተጎድተው ታመው የተኙ ሰዎች አሉ። በቂ ሕክምና እንዳያገኙ ብር የላቸውም። በዛ ላይ በሕክምናው በነጻ እንዳይታከሙ ያው የመንግስት ማዕቅም ስለሚታወቅ እሱ ላይ በጣም ቸግሯቸው ያለበት ሁኔታ ነው ያለው። 55 ሰው እንደሞተባቸው ለእኛ ሪፖርት ሰጠውናል በስም ዝርዝር። እሱን ደግሞ ለሚመለከተው ዞን አደጋ መከላከልና ለክልሉ ምግብ ዋስትናም ጭምር እንዲያውቀው በደብዳቤም ኮሚቴዎችም ጭምር ሄደው እንዲያናግሯቸው ተደርጓል።
ክልሉ ምን ምላሽ ሰጠ?
ነባራዊ ሁኔታ ክልሉ ላይ እርዳታ ልካለሁ፣ ሬዲ ነው አለ፣ በእጃችን እርዳታው ነው የሚለው። ለማድረስ ደግሞ ለእናንተ መንገድ ላይ ባለው የጸጥታ ችግር ማድረስ አልችልም የሚል ነገር ነው።
የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል 40% የእርዳታ እህል በጸጥታ ችግር ምክንያት ለማሰራጨት እንዳልተቻለ ባለፈው ሳምንት ከአሜሪካ ድምጽ ጋር ቆይታ ያደረጉት መግለጻቸው ይታወሳል። በምስራቅ ወለጋ ዞን እሙሩ ወረዳ ለ52 ዓመታት እንደኖሩ የሚናገሩት የ75 ዓመቱ አዛውንት አቶ ሐሰን መሐመድ ከ8 ልጆቻቸው 5ቱ ወንዶች ልጆቻቸው በወቅቱ በነበረው ግጭት እንደተገደሉባቸው አስታውሰው በአሁኑ ወቅት ከቀሪዎቹ 3 ሴቶች ልጆቻቸው ጋር በቻግኒ ከተማ በግለሰብ ፍርስራሽ ቤት ውስጥ ተጠልለው እንዳሉና የሚላስ የሚቀመስ እንደሌላቸው አመልክተዋል።
እኛ አቻኳይ አገራችን እንፈልገው ነበር፣ ብንፈልገው አላገኘ ነው። ዛሬ በጣም አጣዳፊ የሆነብን የምግብ ጉዳይ ነው። በጣም 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 ልጆችን እየቀበርን ነው። ዛሬም ነገም በቀብር ላይ ነው የምንውለው። በራብ ምክንያት ማለት ነው። መንግስት ሊሰማን አልቻለም። አላወቀንም። መንግስት ላንን አንድ ጊዜ መጥቶልናል። ስማችን ደግሞ በኮምፒውተር ገብቶ ይታወቃል። መጠለያ አልተሰጠንም። በየትም ተበትነን በየከተማው በየበረንዳው ተቀምጠን ነው እኛ በጣም በደል የደረሰብን። ብርዱም ጠሃውም እራቡም ጭምር ነው እኛ እንጨርሰን ያለ።
ተፈናቃዮቹ በአካባቢው የቀን ስራ ተቀጥረው እንኳን መስራት እንዳልቻሉ አስተባባሪው አቶ መሐመድ ሐሰን በምሬት ይገልጻሉ።
ወደ ቤንሻንጉል ጉሙዝ እንኳ ህድ ብሎ ሰው የቀን ስራ ሰርቶ እንዳይበላ፣ በቆሎ እንዳይሸነቅቅ፣ ለውዝ እንኳ እየቆፈረ እንኳ የቀን ስራ እንኳ እንዳይሰራ ያልታደሰ መታወቂያ ይዛቸው አትሄዱም ተብለን እዚህ ካርበር ላይ ተደምቶብን በዚህ ተንቀሳቅሰን የቀን ስራ ካልሰራን እንዴት አድርገን ነው እኛ ህይወታችንን ማቆየት የምንችለው? መንግስትም እያገዘን አይደለም። አሁን በቅርብ ጊዜ መንግስት ደግሞ ወደ ሀገራችሁ ትገባላችሁ የሚል ነገር አንስቷል። ይህም ቢሆን እኛ ደስ ይለናል። ወደ ሀገራችን መግባት እንፈልጋለን። እንዲሁም በተለያዩ ቦታዎች እየተመዘገበ ነው ይባላል። እዚህ ዝሆን ግን እኛ ጋር ግን እስካሁን ድረስ አይመጣልን ነገር የተጠየቅነው ነገር የለን። እርዳታ እየተደረገልን አይደለም ወይ? ወዳለንበት ወደ ተፈናቀልንበት ቦታ መንግስት ያለውን ነገር አረጋግቶ እየመለሰን አይደለም? እንዴት ነው ምን ሆነው? እኛ ኢትዮጵያ አይደለንም? እኛ በራብ ማለቅ አለብን።
በጉዳዩ ላይ የተጠየቁት የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የተፈናቃዮቹ ቅሬታ ትክክል እንደሆነ ያምናሉ።
ተፈናቃይም በተመለከተ ለሁሉም አካባቢ ነው የመደብ ነው። ከጎጃም ውጭ ባሉ ማለት ነው። ጎጃም አዊን ይጨምራል። ቻግኒ ይሄ ዙሪያ አላደረስንም በጸጥታው ችግር ምክንያት። አሁን መድበንላቸዋል። በራሳችን ከገዛ ነው ለምስራቅ ጎጃም ላዊ መድበንላቸዋል። ግን በቂ ነው ተብሎ አይወሰድም። ጥያቄያቸው ትክክል ነው። ጸጥታው በጣም ከባድ ስለነበር አላደረስንላቸውም ለእነዚህ።
በአማራ ክልል ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከነኚህም ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300,000 እንደሚደርሱ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
በአዲስ አበባ ከሳምንት በፊት በተካሄደው 23ኛው ዙር ታላቁ ሩጫ በኢትዮጵያ ላይ ከተሰሙ የተቃውሞ ድምጾች ጋር በተያያዘ የሚታሰሩ ሰዎች ቁጥር እየጨመረ እንደሆነ ጠበቃቸው ገለጹ። በአንድ ቦታ የሚገኙት የታሳሪዎች ቁጥር 19 መድረሱን የገለጹት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ እስረኞቹ እስካሁን ድረስ ፍርድ ቤት እንዳልቀረቡም ተናግረዋል። ፖሊስ ለፍርድ ሳያቀርባቸው የቆየው ጉዳዩም ከአስቸኳይ ጊዜ አዋጅ ጋር አገናኝቶት ሊሆን እንደሚችልም ጠቁመዋል። የታሳሪዎቹ ቤተሰቦች በበኩላቸው ጉዳዩ እንዳሳሰባቸው አመልክተዋል። ታሳሪ ወንድማቸው የፖለቲካ ተሳትፎ እንደሌለው የገለጹ አስተያየት ሰጪ እስካሁን ለፍርድ ሳይቀርብ በእስር ላይ እንደሚገኝና ቤተሰቡም እንደተጨናነቀ ተናግሯል። በጉዳዩ ላይ ከፖሊስ አስተያየት ለማግኘት ዛሬም ያደረግነው ጥረት አልተሳካም። ኬኔዲ አባተ ዘገባ አለው።
ከአንድ ሳምንት በፊት እሁድ ህዳር 9 ቀን 2016 ዓ.ም በአዲስ አበባ በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር ባለፈው ሳምንት ከነበረው 12 ከፍ ብሎ 19 እንደደረሰ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል።
ትናንትና ገብቼ ሳናገራቸው የተወሰኑት ቃል እየሰጡና አሻራ እየሰጡ ነበር። ከዛም በኋላ ሌሎችም ተቀላቀሉ። ፍርድ ቤት ምንም የቀረበ የለም። ቁጥራችሁስ የሚል ጠየቂያቸው ነበረ። አሁን 19 ደርሰዋል። እነዚህ አዲስ የተያዝኩን አላገኘኋቸውም። እነሱ ያው ምርመራ ላይ ናቸው።
አስተያየታቸውን ከሰጡን የታሳሪ ቤተሰብ አባላት መካከል በማህበራዊ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደ ማርያም ምንም አይነት የፖለቲካ ተሳትፎ የለውም ሲሉ፣ ወንድማቸው ፍርድ ቤት ሳይቀርብ በእስር ላይ መቆየቱ ቤተሰቡን እንዳስጨነቀ ተናግረዋል።
ዩቲዩብ ነው የሚሰራው፣ የሪያክሽን ቪዲዮዎችን ነው የሚሰራው። ሪያክሽን ቪዲዮ ደግሞ ማዝናናት ምናምን ነው እንጂ ፖለቲካ ከሃይማኖት ከዘር ምናምን የጸዳ ነው የሚሰራቸው ቪዲዮዎች። ሁሉም እንደዚህ አይነት ነገር ላይ አይገባም። ቪዲዮዎቹን ማየት ትችላለህ፣ አለ ዩቲዩብ ቻናል ላይ። ያው የዛኔ ይመስለኛል እየጨፈሩ እሱ ያለበት አካባቢ ላይ መጥተዋል እና ቪዲዮውንም ለማየት ሞክረን ነበረ። ምንም እሱም ምንም የተናገረው ነገር የለም። ኖርማሊ ለመታደብ ነው ሄደው ቻውን ነው እየሮጠ የነበረው ምናምን እና የዛሬ ሳምንት ማክሰኞ ነው የታሰረው። ታስሮ ስለማያውቅ ቤተሰብ ላይ ትንሽ ጭንቀት አለ። ያው ምንም ነገር ስለሌለው አጣርተው ይለቁታል ብለን እናስባለን።
የታሳሪዎቹን ጉዳይ አስመልክቶ ከፖሊስ መረጃ ለማግኘት ያደረግነው ጥረት ዛሬም ሊሳካልን አልቻለም። ጉዳዩ የአዲስ አበባ ፖሊስን እንደሚመለከት የፌዴራል ፖሊስ ቢጠቁመንም ለአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ የእጅ ስልካቸው ላይ ደውለን ስልካቸውን አልመለሱልንም። ይሁንና ከታላቁ ሩጫ ማግስት ጀምሮ በተለያዩ ቀናት የተያዙት ታሳሪዎቹ በ48 ሰዓታት ውስጥ ፍርድ ቤት መቅረብ ቢኖርባቸውም እስካሁን ያልቀረቡት በምን ምክንያት ሊሆን እንደሚችል የጠየቅናቸው ጠበቃ ሰለሞን ገዛኸኝ ተከታዩም ብለዋል።
እንዳንተ ግምት ምንድን ነው ብትለይ ከሆነ ዞሮ ዞሮ 48 ሰዓት መቅረብ ነበረባቸው። ከ48 ሰዓት ካለፋቸው የሚሆኑ ምንድን ነው ያው አስቸኳይ ጊዜ አዋጅ አለ። 48 ሰዓት የማይገድበው አስቸኳይ ጊዜ አዋጅ ስላለ በዛ ያዝናቸው የሚል እንትን ነው። እንደ እኔ እምነት ግን ልጆቹ ምንም ነገር ስለሌላቸው ከዚህ በፊት በምንም አይነት ፖለቲካ ተሳትፎ የሌላቸው ስለመያዛቸውም በጣም ግራ የገባቸውና የደነቃቸው ነገር ነው። ከዛ ውጭ በዚህ በታላቁ ሩጫ ቢሆንም ምንም ነገር ያላሉ ግን አብሮ ሲሮጡ የነበሩ ናቸው። ይህን ነው ከአብዛኛው የተረዳሁት። ምናልባትም ያሰራቸው አካል ሊሆን ይችላል ብዬ የማስበው ምንድን ነው እነዚህ ልጆች ለተወሰነ ጊዜ መክሮ አስተምሮና እንዲያል ነገር ሲከሰት እዚህ ቦታ ላይ እንዳይገኙና የተለያዩ ምክሮችን በመምከር ለመልቀቅ በማሰብ ነው የሚለውን እንዲሁም ታየ ሁኔታውን ከእነሱ አንደበትም ሳይሆን
በአዲስ አበባ ከተማ ሶስተኛ ፖሊስ ጣቢያ 19 የሁነቱ ተሳታፊ ወጣቶች ታስረው እንደሚገኙ ከጠበቃቸው ካገኘነው መረጃ ውጭ በቁጥጥር ስር የዋሉትን ሰዎች ጠቅላላ ቁጥር እስካሁን ማረጋገጥ አልቻልንም። ስለ ታሳሪዎቹ ከመንግስት አካልም ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መግለጫ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የእስራኤል መንግስትና የታጣቂው የሐማስ ቡድን ለአራት ቀናት አድርገውት የነበረውን የተኩስ ፋታ ስምምነት ለሁለት ቀናት ማራዘማቸውን ዋይት ሃውስ በደስታ ተቀብሎታል። በተጨመሩት ቀናት በእያንዳንዳቸው 10 ታጋቾችን ለመፍታት ተፋላሚዎቹ ተስማምተዋል። ከዚህ በኋላስ ቀጣዩ ምን ይሆናል ስለሚለው የዋይት ሃውስ የቪኦኤ ዘጋቢ አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
ዋይት ሃውስ በሐማስ የተያዙ ታጋቾች በሳምንቱ መጨረሻ መለቀቃቸውን አድንቋል። 20 ተጨማሪ ምርኮኞች በሚቀጥሉት ቀናት ከወዳጅ ዘመዶቻቸው ጋር ይቀላቀላሉ በሚል እምነትም ለሁለት ቀናት የተራዘመውን የእርቅ ስምምነት በደስታ ተቀብሏል። የብሔራዊ ደህንነት ምክር ቤት የስትራቴጂክ ግንኙነት ዳይሬክተር ጆን ከርቢ ይህን ይገልጻሉ።
ሁሉም ታጋቾች እስኪፈቱ ድረስ ቀኑ እንዲራዘም እንፈልጋለን። በእርግጥ ግባችንም እሱ ነው፣ ሁሉም ታጋቾች ከያሉበት ወደ ቤተሰቦቻቸው እንዲመለሱ ማድረግ። ያ ደግሞ ታውቃላችሁ የፈለገውን ያህል ጊዜ ሊወስድ ቢችልም ማለት ነው።
ውጥረት በበዛበት የድንበር አካባቢ በሁለቱም አቅጣጫዎች የሚገኙ ሰዎች የሐማስ ታጣቂዎች እንደ አውሮፓ አቆጣጠር ጥቅምት 7 በእስራኤል ላይ ባደረሱት ድንገተኛ ጥቃት ታፍነው የተወሰዱትን ታጋቾች ለማስለቀቅ በሳምንቱ መጨረሻ ከእስራኤል ጋር የተደረሰበትን የእስረኞች ልውውጥ አወድሰዋል። የፍልስጤም የውጭ ጉዳይ ሚኒስትር ሪያድ አልማሊኪ ስፔን ውስጥ ስለ ተኩስ አቁሙ ስምምነት ተናግረዋል።
ማንኛውም የእስራኤል ጥቃት አንድ ልጅ ከመግደል ይልቅ ሁለቱን ይገድላል። ስለዚህ እኛ ይህንን የእርቅ ስምምነት በተቻለ መጠን ለማራዘም መሞከር በጣም አስፈላጊ ነው።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ስለተለቀቁት ታጋቾች የተሰማቸውን ደስታ ገልጸው ስለ ዋና ዓላማቸው በድጋሚ ተናግረዋል።
ታጋቾቻችንን ለማስፈታት ሐማስን ጨርሶ ለማጥፋትና በእርግጥም ይህ ስጋት በጋዛ ራሱን እንደማይደግም ማረጋገጥ ዋና ግባችን መሆኑን ገልጸን በተናገርነው መሰረት እየቀጠልን ነው።
ተንታኞች ይህ ሰፊ ተቀባይነት ያስገኘው የተኩስ አቁም በሁለቱም ወገኖች ዘንድ ያለውን ነባራዊ ግጭትና ውስብስብ ጉዳይ እንዲያበቃ ያደርጋል ማለት አይደለም ይላሉ። ከነዚህ መካከል በብሩኪንግስ ተቋም ውስጥ የውጭ ፖሊሲ ከፍተኛ የስራ ባልደረባና የምርምር ዳይሬክተር ሚካኤል ኦሃንሎን አንዱ ናቸው።
ሁለት የተለያዩ ችግሮች አሉ። ትግሉ የረጅም ጊዜ ግቡ የሐማስን መፍረስ ይጠይቃል። ምናልባትም በምንም መልኩ ሁሉንም ተዋጊዎቹን ወይም አቅሙን ወይም ሐሳቦቹን ሙሉ በሙሉ ማስወገድ ባይቻልም ከፍተኛ አመራሩ ግን መወገድ አለበት። ሐማስ ጋዛን የመግዛት አቅሙ መሟጠጥ አለበት። ይህ ግብ በምንም መልኩ የተቀየረ ሆኖ አልታየኝም። አሁን ባለው የተኩስ አቁም ይህ ሐሳብ በየትኛውም ቅርጽም ሆነ መንገድ መለወጡን አላየውም።
ፕሬዚደንት ጆ ባይደን ባለፈው እሁድ በተደረገው ልውውጥ ከተለቀቁት ብቸኛዋ የሆነችውን የአሜሪካዊ ታጋች ሕፃን አቢጌል ኢዳንን ከእስር መለቀቅ በደስታ ተቀብለዋል።
ገና 4 ዓመት የሞላት አቢጌል የምትባለው ትንሽ ልጅ ልደቷን ለማክበር ቢያንስ 50 ቀን ያህል ሲቀራት በሐማስ ታግታለች። ዛሬ ነጻ ሆናለች። እኔና ባለቤቴ ጂል ባይደን ከብዙ አሜሪካውያን ጋር ደህና እንድትሆን እየጸለይን ነው።
ትናንት ሰኞ በተሰጠው መግለጫ ባይደን ከእስር ከተፈታች በኋላ የአቢጌል ቤተሰቦችን እንዳነጋገሩ ገልጸው በሐማስ አሸባሪዎች የተያዙት ሁሉም እስረኞች እስኪፈቱ ድረስ ጥረታችንን አናቆምም ሲሉ ቃል ገብተዋል። ከሰባት ሳምንታት ጦርነት በኋላ ትንፋሽ የወሰዱትን ሁለቱንም ወገኖች ዓለም እየተመለከተ
ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ለምሽቱ ያዝናቸው የመጀመሪያው ዘገባዎች እዚህ ተጠናቋል። ወደ ሁለተኛው ክፍል እንሻገራለን። የሁለተኛው ዙር የመጀመሪያው ዘገባችን ትምህርት ነው። ኢትዮጵያውያን ተማሪዎች ስለምን የአሜሪካ ትምህርት ተቋማትን ይመርጣሉ? በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎችም ለምን በአሜሪካ የትምህርት ተቋማት ለመማር እንደሚመርጡና ከአሜሪካ ባህልና አኗኗር ጋር ራሳቸውን ለማላመድስ ምን እያደረጉ እንደሆነ የአሜሪካ ድምጽ አነጋግሯቸዋል። ስመኝሽ ቆይ ያሰናዳችው ዘገባ ይቀጥላል።
አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ፣ ኢትዮጵያኖችን ጨምሮ። ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 ዓመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው።
ለትምህርት ወደ አሜሪካ ነው ቀጥታ ከ12ኛ ክፍል ለጨርስ የመጣው። የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛው ይሰጠኛል ብያስብ የነበረ ወደዚህ ላይ ያደረኩት።
ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው።
በመጀመሪያ ወደ ውጭ ሄዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን እመለከትና ሞክር ነበረ። ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረግኩ በኋላ ነው ወደ
አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል።
የኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማርና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ይኖሩናል። በየከተማዎቹ ወጣን ከነዛ ጋር ኢንጌጅ በማድረግና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪየንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሺፕ ወይም አፓረንት የሚሉት ነገር አለ። ከአራተኛው አምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪየንስ ላንድ ሚኒስተር ብቻ። ይሄ ግን ሙሉ የትምህርት ቆይታችንን ከአንደኛ ዓመት እስከ አራተኛ ዓመት እንደዛ በማድረግ ነው የምናሳልፈው።
ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው።
አዎ፣ በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ነው የምማረው፣ ዩኒቨርሲቲ አይደለም። ይህን ክላስ መውሰድ አለብህ ግዴታ ብሎ ይነግረን ያለ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦልሬዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል።
ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙሉጌታ ናት። የ19 ዓመቷ ሩሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች።
ለእኔ በጣም አዲስ ነበረ፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺ ነሽ አፕሊኬሽን ሴንድ አውት የምታደርጊው። ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አምርጫዎች ነበሩ እየጠየኩኝ ነበረ፣ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት።
በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ ያናኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው።
ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመድኩት፣ እዚህ ሀገር መጥቼ ኮምፕሊትሊ ባልጠበቅኩት ደረጃ የሃይማኖተኞች ቁጥር በጣም 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 ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠኝ ነበረ።
አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።
ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የምሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው እነሱ።
በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለህፃናት የአማርኛ ትምህርት ታስተምራለች።
የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራን እና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረ እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል።
ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል የቋንቋና የአኗኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
አሜሪካዊው የጥበብ ሰው ኪንዴ ዋይሊ የቀድሞውን የአሜሪካ ፕሬዝዳንት ባራክ ኦባማና የፖፕ ሙዚቃ ንጉሱን ማይክል ጃክሰንን ምስል በመስራቱ ይታወቃል። ሰሞኑን ደግሞ ብሩሹን ወደ አፍሪካውያን መሪዎች በማዞር 11 የቀድሞና የወቅቱን መሪዎች ምስል ፓሪስ ከተማ ላይ ለእይታ አቅርቧል። ኪንዴ ዋይሊ 11ዱን ፕሬዝዳንቶች የሳለው በአውሮፓ ታሪካዊ የመሪዎች አሳሳል መሰረት በማድረግና በዚያው መነጽር በማየት ነው። በዚህ ዙሪያ ወደ ተሰናዳው ዘገባ እንሻገራለን።
የኮንጎ ዲሞክራቲክ ሪፐብሊክ ፊሊክስ ቸሰደኪ በአገራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የአገሪቱ ዜጎች ግን የፕሬዝዳንታቸውን ምስል እዚህ በማየታቸው ሊገረሙ ይችላሉ። 11 ከሚሆኑት የቀድሞውና የወቅቱ የአፍሪካ መሪዎች ምስል ውስጥ የፊሊክስ ቸሰደኪ አንዱ ነው። ሰዓሊው ከሂንዴ ዋይሊ አውደ ርዕዩ ስለ ሰነቀው ሐሳብ ይናገራል።
I'm trying to look at the African presidency in images.
የአፍሪካን ፕሬዝደንቶች በመስል ለማሳየት የሞከርኩ ነው። ምክንያቱም እንዲህ አይነት ባህል የለም። መሪዎቹን የመሳል ታሪክ የለም። ያለው ታሪክ ቢኖር በምዕራባውያኑ ባህላዊ የበላይነትና ተጽዕኖ ስር ያለ ታሪክ ነው።
ለእይታ ከቀረቡት ውስጥ የቀድሞው የናይጄሪያው ፕሬዝደንት ኦሉሲጉን ኦባሳንጆ ይገኙበታል። ከስልጣን ከተወገዱት የጊኒው አልፋ ኮንዴ፣ አሁንም ስልጣን ላይ ካሉት ደግሞ የጋናው ናና አኩፎ አዶ እንዲሁ ይታያሉ። የኢትዮጵያው ፕሬዝደንት ሳህለወርቅ ዘውዴ ሰዓሊው ለሥራው ከመረጣቸው አንዷ ናቸው። ሰዓሊው ይህን አውደ ርዕይ እውን ለማድረግ 10 ዓመታት ያህል ደክሟል። ከሂንዴ ዋይሊ ተሳሌዎቹ ፕሬዝዳንቶች ሐሳቡን የኮንጎ ዲሞክራቲክ ሪፐብሊክ ፊሊክስ ቸሰደኪ በአገራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የአገሪቱ ዜጎች ግን የፕሬዝዳንታቸውን ምስል ሲሉ መግቢያ መውጫው የሚያደናግር ቅርጽ ወይም ግንባታን ማለታቸው እንደሆነ ልብ ይሏል። ሳሊው እንደሚለው የሜዙ ባለቤት እርሱ ቢሆንም ተሳሊዎቹም በስራው ላይ ድምጽ አላቸው።
The maze of power is the maze that's being run by me, the artist.
ስዕሉን የምስለው እኔ ነኝ። ግን ደግሞ ተቀማጩ ወይም የሚሳለው ግለሰብ እንዴት እንዲታይ እንደሚፈልግ ይወስናል። የኔ ስራ እነሱ መታየት የፈለጉበትን መንገድ መከተልና መሳል ነው።
ከደቡብ ፈረንሳይ ትርኢቱን ለመመልከት ፓሪስ የመጣውና እርሱም ሳሊ የሆነው ኦሊቨር ኬንብሩ ስራዎቹ እንደማረኩት ይናገራል።
እንዲህ አይነት ስራዎች እኛ አለመድንም። የሚገርሙ ናቸው። ድንቅ ስራ፣ ግሩም ስዕል።
ሌላው ታዳሚ ጀራልድ ሌሉ አውደ ርዕዩ የሚገርም መሆኑን ገልጾ ስልጣን በምንለው ነገርና በሰዓሊው የጥበብ ፈጠራ መካከል ያለውን ተቃርኖ እንዳሳየው ተናግረዋል። ሰዓሊው ከሂንዴ ዋይሊ በአሜሪካ የዝና ማማ ላይ የወጣው የቀድሞ ፕሬዚደንት ባራክ ኦባማን ምስል ከሠራ በኋላ ነበር። ይህኛው አውደ ርዕዩ ግን አጨቃጫቂ ሊሆን ይችላል። ስዕሎቹ የቀረቡባት ፈረንሳይ ላይ በአፍሪካ ትልቅ ተቃውሞ በመደረግ ላይ ነው። አውደ ርዕዩ ስለ ፖለቲካ ባይሆንም አንዳንዶቹ ለምስል የተመረጡት መሪዎች አሳሳቢ የሆነ የሰብአዊ መብትና የዲሞክራሲ ጥያቄዎች የሚቀርቡባቸው ናቸው። ሰዓሊው ሥራዎቹን አፍሪካ ወስዶ የማሳየት እቅድ አለው። ተሳሌዎቹ መሪዎች ደግሞ ሥራዎቹን በግል ለመጎብኘት ጥያቄ እንዳቀረቡ ታውቋል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም መሰናዷችን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው። የኢትዮጵያ አበዳሪዎች የሀገሪቱን የእዳ ክፍያ ጊዜ ለማራዘን በመርህ ደረጃ ስለመስማማታቸው እውን ከሆነ በበርካታ ችግሮች ለተተበተበው የኢትዮጵያ ምጣኔ ሀብት መለስተኛ እፎይታን እንደሚሰጥ ባለሙያዎች ተናገሩ። በቀጣይ ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም ደግሞ መዋቅራዊ የኢኮኖሚ ማሻሻያ በማድረግ ከችግሩ በዘላቂነት ለመውጣት መስራት እንደሚገባም ባለሙያዎቹ ያመላክታሉ። የስምምነቱ ኢኮኖሚያዊ አንድምታን አስመልክቶ አስማማው አየነው የምጣኔ ሀብት ባለሙያዎችን አነጋግሮ ያሰናዳው ዘገባ ይቀጥላል።
በአሁኑ ወቅት ከኢትዮጵያ ኢኮኖሚ ፈተናዎች አንዱ የሆነውን የዕዳ ጫና የክፍያ ጊዜን ለማሸጋሸግ አበዳሪ ሀገራትና ተቋማት በመርህ ደረጃ ስለመስማማታቸው ሮይተርስ የገንዘብ ሚኒስቴርን ዋቢ አድርጎ ዘግቧል። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ኢትዮጵያ በዓመት ከ2 ቢሊዮን ዶላር በላይ ወይም ከወጭ ምርት ገቢዋ 70%ውን ለዕዳ ክፍያ እንደምታወል ተናግረዋል። እዳውን ለማሸጋሸግም ከአበዳሪዎች ጋር ሰፊ ድርድሮች ሲካሄዱ እንደቆዩም ያወሳሉ።
ይህ ዓመታዊ ክፍያ ወይ የተወሰነ ጊዜ የማንከፍልበትን የእፎይታ ጊዜ ማግኘት ወይም ደግሞ የመክፈያ ጊዜውን በረጅም ጊዜ 5 ዓመት 3 ዓመት የቀራቸውን ተጨማሪ ወደ 10 ዓመት የመሳሰሉት ሲበተን የዓመታዊ የክፍያ ጫናችን ወደ 2.1-2.2 ቢሊዮን የሆነው ምናልባት ወደ 500-600 ሚሊዮን ዝቅ ሲል ይህ ከፍተኛ ጫና ያሳደረብን ነገር ደግሞ የሌሎች ልማትና ደግሞ በተለይ የኢንፍሌሽንና ኢኮኖሚ ማረጋጋቱን እንድናስተካክል ያስችለናል። ስለዚህ የመክፈያ ጊዜውን ማራዘም ወይም ደግሞ ወለዱን የተወሰነ ማስተካከል አሁን እየተወያየ ያለው መንግስት የዓለም አቀፍ የአበዳሪዎች ኮሚቴ የሚባል አለ። በዋናነት ደግሞ የዓለም አቀፍ የገንዘብ ሲስተሙ የሚዘውረው የዓለም አቀፍ የገንዘብ አገልግሎት ወይም አይኤምኤፍ ጋር የነበረ አሁን በቅርቡም ደግሞ ሞሮኮ ማራካሽ ላይ የተካሄደው ውይይት እነዚህ ተስፋ ሰጪ ናቸው ተብሏል።
ድርድሩ የሁሉንም አበዳሪ ሀገራትና ተቋማት ስምምነት እንደሚጠይቅ አቶ ሚካኤል ያስረዳሉ።
እዳን በተመለከተ የሚደረጉ ውይይቶች ውስብስብ የሚያደርጋቸው አንደኛው አበዳሪ ለብቻ በቃ ለጊዜው የኔን ብድር ቀስ ብለህ እንድትከፍል ፈቅጄልሃለሁ ቢል እሱ የማረውን ወይም ጊዜ የሰጠበትን ብር ሌላኛው ግን አብሮ ካልፈቀደም የዛኛውን ሰው እዳ እንደሚከፍልበት ስለሚያውቅ ያ አንድ ሀገር ከዚህኛው የተማረውን የእዳ ክፍያ ለዛኛው አበዳሪ ወስዶ የሚከፍለው ከሆነ ለዚህማ ለእኔው ክፈለኝ ስለሚል ሁሉም አንድ ላይ ተቀምጠው የጋራ ስምምነት ላይ መድረስ አለባቸው። በመርህ ደረጃ አሁን የዓለም አቀፍ አበዳሪዎች ኮሚቴ የሚባለው ቻይና እንደ ትልቁ አበዳሪ እና እነዚህ ዓለም አቀፍ አበዳሪ ሀገራት አንድ ላይ ሆነው በመርህ ደረጃ ለጊዜው የኢትዮጵያን የብድር መክፈያ ጊዜ ለማሸጋሸግ እና የእፎይታ ጊዜ ለመስጠት ደርሰዋል ተብሏል። ይሄ ግን በመጠን ምን ያህል ነው? የትኛው ብድር ለምን ያህል ጊዜ ተራዘመ? የመሰረዘ አዝማሚያ ያለ ወይ? የሚሉትን ነገሮች ግን ገና ግልጽ ሆኖ የወጣ የለም። በተለይ ትልቁ ደግሞ አይኤምኤፍ ከ2-3 ቢሊዮን ዶላር የገንዘብ ድጋፍና የብድር ፕሮግራም ይኖረዋል ተብሏል። የእሱም የመጨረሻ ውሳኔ እስካሁን የታወቀ ነገር የለም።
ሌላው የምጣኔ ሀብት ባለሙያ ዶክተር ጉቱ ቴሶ በበኩላቸው የኢትዮጵያ ምጣኔ ሀብት አሁን ካለበት ሁኔታና ከሀገሪቱ የመክፈል አቅም አንጻር ሲታይ ከፍተኛ የዕዳ ጫና ውስጥ እንደምትገኝ አመላክተዋል። ሰሞኑን ኢትዮጵያ ከአበዳሪዎች ጋር በምታደርጋቸው ድርድሮች ስምምነት ላይ ከደረሰች በበርካታ ችግሮች ለተተበተበው ኢኮኖሚዋ የእፎይታ ጊዜ እንደሚፈጥር ባለሙያው ይገልጻሉ።
ከዚህ በፊት በ1 ዓመት በ2 ዓመት የማራዘም ነገሮች ናቸው ኢትዮጵያ ትጠይቅ የነበረው። አሁን የምንጠይቃቸው የብድር ክፍያ ማራዘም ለ1-2 ዓመት ሳይሆን ለ5 ዓመት እና ለ6 ዓመት ነው እየጠየቅን ያለ ነው። ያ ማለት እንግዲህ ከፊት ለፊታችን ያሉት 5 እና 6 ዓመታት ሁሉ የኢትዮጵያን ምጣኔ ሀብት ወደ መስመር መልሶ ኢዳን ተሸክሞ ብድርን ተሸክሞ መክፈል መቻሉ ምን ያክል አስቸጋሪ እንደሚሆን ከዚህ መገንዘብ ይቻላል ማለት ነው። እና ይሄን ነው እየተጠየቀ ያለው። ይሄ ከተደረገ እና ከተፈቀደ ጥሩ እፎይታ ይኖረዋል። ምክንያቱም አሁን የውጭ ሀገር ምንዛሬን የምንፈልግበት ዘርፈ ብዙ ነገር ያለ ነው። የተጀመሩትን ሀገር አቀፋዊ ፕሮጀክቶችን በተወሰነ መጠን እንኳ ማንቀሳቀስ ያስፈልገናል። በአማራና በትግራይ ክልል የወደሙትን መሰረተ ልማቶችን በውጭ ሀገር ምንዛሬ ይገዛ በተወሰነ መጠን ወደ ቦታው መለስ ያስፈልገናል። ብዙ ነገሮችና ለብዙ ነገር የውጭ ሀገር ምንዛሬ የሚያስፈልገንበት ሰዓት ላይ ስለሆነ እፎይታው በተወሰነ መጠን ለኢትዮጵያ ፋይዳ ይኖረዋል ነው። ነገር ግን ከኢትዮጵያ ትልቅነት ለኢትዮጵያ ከሚያስፈልገው ከድህነት ማውጣቷ አሁን ካጋጠማት ውስብስብ ዘርፈ ብዙ የምጣኔ የማህበራዊና የፖለቲካ ቀውስ አንጻር ስታሰብ ግን ያን ያክል ትልቅ ነው ተብሎ የሚወሰድ አይደለም።
ኢትዮጵያ እስከ መጋቢት 2015 ዓ.ም ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት ጠቅላላ የውጭ ብድር 28.1 ቢሊዮን ዶላር ደርሷል። ከዚህም መካከል አገሪቱ በዩሮቦንድ የተበደረችው የ1 ቢሊዮን ዶላር ብድር የመክፈያ ጊዜ ከመቃረቡ ጋር ተያይዞ ጊዜውን ማሸጋሸጉ የድርድሩ አካል ተደርጎ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ሚካኤል አዲስ ይጠቁማሉ።
እነዚህ የሁለትዮሽ ሀገራትና መልቲላተራል የሚባሉ በዳሪ ተቋማት የብድር መክፈያ ጊዜውን ሲያስተካክሉና ሲያሸጋሽጉልን ያዳነው ገንዘብ ኢኮኖሚውን ለማረጋጋት እንዲውል ወይም ደግሞ እኛ ችግር ውስጥ እንዳንወድቅ ስለሆነ ተመልሶ ወደ ዩሮቦንድ ሄዶ ደግሞ ከፍተኛ ክፍያ ከተሳሳትኩ ከ600 ሚሊዮን ዶላር አካባቢ ድረስ ከፍተኛ ክፍያ ይጠይቃል። አጠቃላይ ያለብን ከ1.4 ቢሊዮን ዶላር። ስለዚህ ወደዛ እንዳይሄድ የዩሮ ቦንድ አበዳሪዎችንም በተለይ እነዚህ ደግሞ ሞር ኮሜርሻል አላቸው፣ እነሱም የዚህ የብድር ሽግሽግና የመክፈያ ጊዜ ማራዘሚያ አካል እንዲሆኑ ተደርጓል። እነሱን ለብቻ ካገለልናቸው ወይ ከዛ ያዳነውን ዶላር በሙሉ ይወስዱታል ወይ ደግሞ እነሱ ኢትዮጵያ ዲፎልት አረገች ብለው ወደ ዓለም አቀፍ ፍርድ ቤትም ሌላ ብድርም እንዳናገኝ ጫና ስለሚያደርጉ ይሄ የዩሮ ቦንድ ክፍያም በተለይ በአንዴ በትልቁ የሚከፈል ብር ስላለው እሱን ከ4-5 ዓመት ወደፊት የመግፋት እቅድ እንዳለ አንዳንድ መረጃዎችን አይቻለሁ።
ሮይተርስ የቦስተን ዩኒቨርሲቲን ጠቅሶ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2006-2022 ባሉት ዓመታት ቻይና ለኢትዮጵያ ከ14 ቢሊዮን ዶላር በላይ ብድር እንደሰጠች ይገልጻል። ይህን ብድር በአብዛኛው የወሰዱት የመንግስት የስኳር ፕሮጀክቶችና ሌሎችም የልማት ድርጅቶች እንደነበሩ አቶ ሚካኤል ያስታውሳሉ። ይሁንና ብድሩ ለታሰበለት ዓላማ ውሎ በጊዜው ደግሞ መልሶ ለመክፈል አለመቻሉ አገሪቱን ለእጅ አዙር ኢኮኖሚያዊ ተጽዕኖ እንደዳረጋት ያስረዳሉ።
የቻይና አይነት ብድር ጥቅምም ጉዳትም አለው። ብዙ ነገር እንደ ዓለም ባንክና እንደ አይኤምኤፍ ይሄን አርጉ የሚል ብዙ ቅድመ ሁኔታ አለመቀመጡ ለአንድ ሀገር ኢኮኖሚክ አውቶኖሚ ወይም የኢኮኖሚ ፕላን የማድረግ ነጻነት ይሰጣል። በዛው መጠን ደግሞ እንደዚህ አይነት ጥብቅ ቁጥጥር አለማድረጋቸው፣ ቅድመ ሁኔታ አለማስቀምጣቸው ደግሞ ገንዘቡ እየባከነ ሲሄድ ቶሎ ብለው አያስቆሙም። ሀገራት ደግሞ እንደዚህ የቀደመው ትውልድ የተበደረውን ሌላው አዲሱ ትውልድ ደግሞ የመክፈል ጫና ውስጥ ይከተውና በእጅ አዙር ትልቅ የኢኮኖሚ ተጽዕኖ ውስጥ መልሶ ይጥለናል። ስለዚህ ሙሉ ጥፋት አሁን ያበደረው ሀገር ሳይሆን ተበድሮ በአግባቡ ስራ ላይ ያላዋለው ሀገር ነው። የዛ ደግሞ ኃላፊነቱ ሙሉ ለሙሉ የመንግስት ነው። እዛ ላይ ነው ትልቅ ስራ መሰራት ያለበት።
ዶክተር ጉቱ ቴሶ ኢኮኖሚውን ካለበት ችግር በዘላቂነት ለማውጣት ከጊዜው መፍትሄ ባለፈ አገራዊ ሰላምና መረጋጋትን በማስፈን ኢኮኖሚያዊ መዋቅር ማሻሻያ ማድረግ እንደሚገባ ይመክራሉ።
ሀገሪቷ የገባችበት ጦርነት መፍትሄ ያስፈልገዋል። ከአንድ ጦርነት ሳንጨርስ ወደ ሌላ ጦርነት የምንገባበት ከአንድ ግጭት ሳናባራ ወደ ሌላ ግጭት የምናባራበት ነው። በእንደዚህ አይነት ሁኔታ ግብርናውም ህይወት ሊዘራ አይችልም። ኢንዱስትሪውም ህይወት ሊዘራ አይችልም። የውጭ ሀገር ባለሀብት መሳብ አይቻልም። የሀገሬውን ባለሀብት እንኳ ድፍረት ኖሮት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ እንዲሰራ የሚያደርግ አይደለም። ስለዚህ መሰረታዊ ለዚህ ችግር የዳረጉን ነገሮች ላይ መንግስታዊ ቁርጠኝነት፣ የፖለቲካ ቁርጠኝነት፣ ከሌሎችም የማህበረሰብ አካላት ደግሞ አጋርነት ያስፈልጋል እና እሱ ላይ ትልቅ ስራ መስራት መቻል አለበት ብዬ አስባለሁ። ከዛ በመለስ ላለፉት 30 ዓመታት የእድ አስረዛና የክፍያ ጊዜ ማራዘም ነው ስንጠይቅ የነበረው። 30 ዓመት ጠይቀናል። አሁን ወደ 40 ዓመት እየደረስን ያለ ነው። የሚቀጥለው 50 ዓመትና 60 ዓመት ይሆናል። በዚህ እድሜ እኮ ከመሬት ተነስቶ ሰማይ ጠቀስና የዓለማችን ግዙፍ ኢኮኖሚ የመሰረቱ ሀገራት አሉ። ኢትዮጵያን ሊወዳደሩ በምንም መልኩ የማይችሉ ሀገራት ማለት ነው። ስለዚህ መሰረታዊ ነገሩና ኢትዮጵያን ወደፊት ዕጣ ፈንታዋን ሊቀይዝ በሚችሉ ነገሮች ላይ ሁሉንም ኢትዮጵያዊ ሀገር ውስጥ ያለውም ውጭ ሀገር ያለው ባለ ሀብቱንም ምሁራኑንም በገጠርም በከተማ ያለውንም አንቀሳቅሰን የምንሰራበት ስራ ላይ መስራት መቻሉ የተሻለና ዘላቂ መፍትሄ ሊያመጣ ይችላል ብዬ አስባለሁ።
በሀሳቡ የሚስማሙት አቶ ሚካኤል አዲስ ደግሞ መንግስት የውጭ ምንዛሬ ማግኛ መንገዶችን በማስፋት ከዕዳ ክፍያ ስጋት ነጻ የወጣች ሀገር እንድትሆን የሚያስችል ኢኮኖሚያዊ እቅድ መንደፍ እንደሚገባው ይናገራሉ።
በአፋጣኝ ኢኮኖሚውን ወይም ይሄ ዋጋ ንረቱን አረጋግቶ ቶሎ ምላሽ የሚያመጡ ፕሮጀክቶች ላይ እነዚህን ብድሮች በማዋል ድጋሚ እንደዚሁ አበዳሪ ወገኖችን ደጅ ከመጥናት በፊት በአግባቡ ኤክስፖርታችንን ከዚህ ከመሻገር ያቃተው የ3.5-4 ቢሊዮን ማርክ አለ። በአጭር ጊዜ ውስጥ ከ7-8 ቢሊዮን ዶላር የምናሻግርበትን የኢኮኖሚ ፖሊሲ ቀይሰን አዲስ የሚመጡትን ብድሮች እነዛ ላይ መዋል አለብን።
የኢትዮጵያ መንግስት የአገር ውስጥና የውጭ አጠቃላይ ብድር እስካለፈው መጋቢት ወር ድረስ 60.6 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ባለፈው ዓመት የሰኔ ወር ሪፖርት አስታውቋል። ብድሩ ሰኔ 2014 ዓ.ም ላይ ከነበረው የ57.3 ቢሊዮን ዶላር መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየም ሪፖርቱ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን፣ ለማክሰኞ ምሽት የያዝናቸውን መሰናዶዎች እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ደግሞ ስርጭቱን ከዚህ ከስቱዲዮ በመከወን እንዲሁም ደግሞ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንና ሲሲ አሸናፊና ግርማ ደገፋ የምስልና ድምጽ ኤዲቲንጉን በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችንን እንጠብቃችኋለን። አስተያየት ወይ ጥያቄ ቢኖራችሁ የቪያማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ለዛሬ እዚህ ላይ ፈጽመናል። ሰላም፣ ጤና ይስጥልን። ደህና ደሩ።